በሰው ልጅ የተፈጥሮ ስሜት ጠባይ ኃይል የተቀላቀለና ጠባጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው በተነሱ ጥያቄዎች ዙሪያ የተጀመረ ቅንብር ተከታይ ነው። ሐኪሞ ይጠይቁ ለምሽቱ ይዞ የቀረበው በተከታታይ በቀረበው ዝግጅት ለጥያቄዎቹ ሙያዊ ትንታኔ የሰጡን የዘወትር የፕሮግራሙ ተባባሪ የዩናይትድ ስቴትሱ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለገዳና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና በርካታ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በጥያቄ የነበረው ውይይቱ የተገታው ከዚያው ይጀምራል።
ዶክተር ዋልተ ንጉስ ዳርጌ፣ ፕሮፌሰር ዮናስ እንዳለገዳ ለዚህ ውይይት ተመልሳችሁ ስለመጣችሁ ለጊዜያችሁ አመሰግናለሁ። ከዚህ ቀደም በጽንሰ ሐሳብ ደረጃ በእንግሊዘኛው አጠራር አግሬሽን በመባል የሚታወቀውን ይሄን ስሜትን በኃይል ሌሎችን በሚጎዳ መንገድ ጭምር የመግለጽ ዝንባሌ ወይንም ሁኔታ ይልቁንም በአብዛኛው በጽንሰ ሐሳብ ደረጃ የተወያየንበትን በቀጥታ በኢትዮጵያ በቅርቡ ከተከሰቱ ሁኔታዎች ጋር አዛምደን ወደ ዋናው ጭብጣችን እንዝለቅ። ፕሮፌሰር ዮናስ፣ እነኚህን ባለፈው አንድ አመት ጊዜ ውስጥ በተለያዩ አካባቢዎች የሰው ህይወት ጭምር የጠፋባቸው በቸልተኝነት አንዳንድም በማናለብኝነት የሞራል ተጠያቂነትንም ህግንም ባለመፍራት በሚመስል በሰዎች ላይ አደጋ ያደረሱ የእምነት ቦታዎች የተቃጠሉበት ሰዎች በአሰቃቂ ሁኔታ የተገደሉበትና ለተለያዩ ጥቃቶች ሰለባ የሆኑበት በምንም አይነት መንገድ ለድርጊቱ ምክንያት ሊቀርብ የማይችልባቸው ሁኔታዎች ከዚህ ቀደም ባልታየ መልኩ ሲፈጸሙ ያየናቸው ቀደም ብላችሁ በጽንሰ ሐሳብ ደረጃ በተመለከታችሁት በዚህ ጭብጥ እንዴት ነው የሚታዩት?
እሺ፣ አመሰግናለሁ አሉላ። ሁኔታዎችን የተከታተልኩ ነው። እኔም እርግጥ ከፍተኛ የመነቃቀት ስሜት አለ ሀገራችን ውስጥ። ሁሉም ሰው አስተያየቱን እንደ ልቡ የመግለጽ ሁኔታ አለ። በእርግጥ አንድ ነገር መረዳት ያለብን ከመጠን ያለፈ የስሜት አይነት ንዴት፣ ወይም ክልክ ያለፈ ስጋት ስሜት፣ ወይም ክልክ ያለፈ የድብርት ስሜት ሁሉም ሰው አልፎ አልፎ ሊሰማው ይችላል። ግን አንዳንድ ሰዎች ላይ ይሄ ነገር ፈንጠቀን ሰዓት በሰዓት ሁልጊዜ ይታያል። ይሄ እንግዲህ ከስነ ልቦናዊ ወይም ከስነ አእምሮ ችግር ጋር ሊያያዝ ይችላል። ከዛ ውጪ ግን በእርግጥ ባህላዊ ሁኔታዎችም ሊኖሩ ይችላሉ። ለምሳሌ አሁን አንዳንድ ሰዎች በጣም ተናደው የሚናገሩበትን ነጥብ ሄጄ አይቼዋለሁ ዩቲዩብ ላይ። ይሄ ሰውዬ እስቲ ውጉዝ ወመአሪዮ ሲያስባለው ምን እንድነው ብዬ ዩቲዩብን ሄጄ ሳይ ብዙ ጊዜ ካለመደማመጥ ነው እንዳየሁት እንጂ ጥሩ ጥሩ መልእክት ሁሉም በግሌ በእኔ አስተያየት እያለ ጥሩ የሚናገሩ ሰዎች አሉ። እና አንዱ ያየሁት ሊስኒንግ ስኪል አክዩሬት ሪፍሌክሽን ለማለትም አንድ ሰው የተናገረውን ነገር የሚለውን ነገር በጥሞና አዳምጦ ከዛ በኋላ ይሄ ሰው ያለው ምንድን ነው ብሎ መልሶ የመመዘን ነገር አንዳንዴ የሚጎድል ይመስለኛል። ከዛ ባለፈ ግን አንዳንድ በእርግጥ የስነ ልቦናዊ ችግሮች ምናልባት ሚና ሊኖራቸው ይችላል በአንዳንድ ሁኔታዎች የሚል ጥርጣሬ አለኝ። ለምሳሌ ያክል ጎጃም ውስጥ ባለፈው ዶክተር አምባቸው ላይ የደረሰው አደጋ እንዴት ለመረዳት ይቻላል ያል ሁኔታ እየሳስበው ምናልባት ግምት ነው። በእርግጥ ይሄ መጠንቀቅ አለብን። ምናልባት እዛ ሁኔታ ውስጥ የስሜት መረበሽ ወይም ከፍተኛ የስጋት ስሜት ውስጥ ገብተው ሊሆኑ ይችላሉ ወይ ጄኔራል አሳምነው የሚል ግምት ነበረኝ። ካላቸው ከፍተኛ ፓሽን ወይም በከፍተኛ ስሜት ነበር መሰለኝ ስራቸውን የሚሰሩት። ብዙ ጊዜ ትልቅ ፓሽን፣ ትልቅ ስሜትና በትልቅ ጉጉት አንድ ሰው ብሎክ ማድረግ ያንን መንገድ መዝጋት ግለሰቡን ለንዴት ለጥርጣሬም ሊያጋልጠው ይችል ይሆናል ወይ የሚል ብዙ ቲዮሪዎች አሉ። ሁኔታው መታየት አለበት ሶሻል ከፖለቲካ አንጻር ነው። ግን እንዲሁ እንደማንኛውም ሰው እኔ ማንጎሌ ላይ መጥቷል። በርግጥ ሰው ይሆናል መረመርኳቸው እኔ እንዴ ናቸው እንደዛ ናቸው ለማለት አይደለም፣ ግን ምናልባት ፕሮቮኬሽን ማለትም ለከፍተኛ ስሜት ለከፍተኛ ንዴት የተጋለጠን ሰው መተንኮስ ብዙ ላስቸግር ይችላል የሚል ነገር አለ። በርግጥ በዚህ አጋጣሚ እህታቸውን ላጡ ሰዎች ሀዘኔታ መግለጽ ፈልጋለሁ። ጀነራል ሳረም፣ ዶክተር አምባቸውም በአጠቃላይ ግን የመደማመጥ ችግርም ያለ ይመስለኛል። በስነ ልቦናዊ ስራ ላይ ሰውየው ያለውን በደንብ አዳምጦ አኪሬት ሪፍሌክሽን መልሶ ይህንን ነው ያለው የማለት ነገር ያስፈልጋል።
መልካም። ምክንያታዊ ተጽዕኖ ያሳደረ ስሜት ሲፈጠር ያን እንዴት መወጣት ይቻላል የሚለውን ከሙያቸው አንጻር ለመመልከት እንሞክራለን። ዶክተር ዋልተ ንጉስ በቀጥታ ደርሶ ልሻገር። በቀደሙ ፕሮግራሞች በሰጧቸው አስተያየቶች እርሶም በንድፈ ሐሳብ ደረጃ ከቀረቡት በአጠቃላይ ሰዎች የቁጣን ስሜት በሌሎች ላይ በኃይል መግለጽን በተለየ የመነሳሳት ስሜት የሚያደርጓቸውን መርምረዋል፣ ሐሳቦችን አካፍለውናል። ቀደም ብሎ ፕሮፌሰር ዮናስ የመለሱት ጥያቄ ጋር ልውሰድ እርሶንም። በኢትዮጵያ ዛሬ ያለው ሁኔታ ሊያሳስበን ይገባል ወይ? ሁኔታዎች ከእጅ የሚወጡበት አይነት አዝማሚያ አለ ወይ? ይሄ የቁጣን ስሜት በሌሎች ላይ በኃይል መግለጽ እንዴት ነው የሚታየው?
አመሰግናለሁ አሉላ። እስካሁን ድረስ የተወያየንባቸውን ነጥቦች እንደው በአንድ ቃል አጠቃልለው ብትለኝ የምሰጥህ መልስ ምንድነው? እስካሁን እየተነጋገርን ያለ ነው ከኔ እይታ አንጻር መሰረታዊ ችግሩ አግሬሽን ነው፣ ስሜትን በድርጊት መግለጽ። ለምንድን ነው ይሄ ነገር የመጣው ብዬ አሁን ወደ ኋላ መለስ ብዬ ነው እኔ የሚመስለኝ ትልቁ ምንድን ነው የግራ መጋባት ወይንም የፍራስትሬሽን ወይንም የደስፐሬቲ የሚለው የእንግሊዝኛው ቃል የሚወክለው ስሜት ይመስለኛል። ግራ መጋባት፣ ምን ላድርግ፣ ተስፋ መቁረጥ ብቻ ሳይሆን ችግር ላይ ነን፣ አፋጣኝ እርምጃ መወሰድ አለበት፣ እኔ ከሁሉ የበለጠ ኃላፊነት አለብኝ፣ ስለዚህ እኔ የምወስዱ ደግሞ ይሄንን ነው የሚሉ የስሜትና የውሳኔ ቅደም ተከተሎች ያሉበት ይመስለኛል። ባህርዳር ላይ የተገጠው ነገር ሰመራይዝ ብናደርገው ችግር ስለመኖሩ ዶክተር አብይም ሲናገር ሰምተናል። የተለያዩ የፖለቲካ ሰዎች ከዚህ ከችግሩ በኋላ ቃለ መጠየቅ ሰጥተው ኢትዮጵያ አሁን ያሉ ፖለቲከኞቻችን ችግር ላይ እንዳሉ አምነዋል። ስለዚህ ድርጊቱን የፈጸሙትም ድርጊቱም የተፈጸመባቸውም ሰዎች ለእኛ ግልጽ ያልሆነ ግን በጣም የሚያስፈራ ችግር ውስጥ እንደወደቁ ግልጽ ይመስለኛል። እና እነዚህ ሰንሰለቶች የሚያመለክቱት ወይንም ድርጊቱ በአግሬሽን እንዲገለጽ ሆኗል። ምን ነበረ መሆን የነበረበት ብለን አሁን እኛ ድርጊቱ ከተፈጸመ በኋላ ቆም ብለን ስናይ እኔ የሚመስለኝ ምንድን ነው ኢትዮጵያ የብዝሃን ሀገር ናት። ስለዚህ ችግርም እንኳ ቢኖር አለመግባባትም ቢኖር አንድ ግሩፕ ወይንም አንድ ሰው በምንም ተአምር ቀጣይ የሆነ መፍትሄ ሊያመጣ አይችልም። ስለዚህ ይሄ ብቻውን እንኳ በቂ ነበረ አግሬሽንን ለመካድ። ችግር ላይ ነን፣ እኔ ብቻዬን ግን ላመጣው አልችልም፣ እኔ ከችግሩ በጣም ትንሽ ነኝ፣ እኔ የማመጣው መፍትሄ አይመጥንም ችግሩን ብሎ
ውሱን ነው። መልካም። ዶክተር ዋልተ ንጉስ፣ አንድ ሰው ምንም ቀና አመለካከት ቢኖረው እንኳን ያሉትን ችግሮች ለመቀየር በበኩሌ በግሌ እርምጃ ወስዳለሁ በሚል በስሜት ተውጦ የሚያደርገው ነገር እውነተኛውን ዘላቂ ተጨባጭ መፍትሄ አያመጣም ነው እያሉ ነው ያሉት። እስኪ ዘለቄታውን እንመልከት። እናም ይህ አሁን ባለበት ሁኔታ እነኚህን ሁኔታዎችን ለመለወጥ አልመሸም፣ ሌሎች ነገሮች በተጨባጭ ሊደረጉ ይችላሉ ነው የሚሉት።
አሁንም አልመሸም። ትልቁ ችግር ምንድነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህ ነገሮች ቆም ብለው ማየት ይችላሉ ወይ፣ ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። አሁን እኛም ብንናገር እርግጠኛ ነኝ የእኛን ኢንተርቪው በጣም የሚያሳዝነው ነገር ህዝቡ ነው ምናልባት ሊያዳምጠው የሚችለው፣ ግን የሚጠቅመው ደግሞ ለፖለቲከኞቹ ነው። እነሱ ደግሞ ጊዜም ስለማይኖራቸው ምናልባትም ደግሞ የሰውን ሀሳብ የማዳመጥ ልምዱም ሰልጥጦም ስለማይኖራቸው ምናልባት ፍሬ አላፈራም ብዬ ፈራል። እና ትልቁ ችግር ምንድን ነው ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ አይችልም። እና ይሄ የመጀመሪያው ነገር ማዋጣት እንጂ ፍጹም መፍትሄ ልሰጥ አልችልም የሚለው። ሁለተኛው ነገር ደግሞ እያንዳንዳችን እዳ አለብን፣ የሀገር እዳ አለብን፣ የሀገር ኃላፊነት አለብን። ግን ያንዱ ከሌላው አይከብድም። እውነት ለመናገር በተለይ ስልጣን ላይ ያሉ ሰዎች በጣም ሊገነዘቡ የሚገባቸው ነገር ስልጣኑ ተመጥኖ የተሰጠው ሰው እንደ ስልጣኑ መጠን ኃላፊነት አለበት እና እኔ ላይ ነው የሚበዛው ክብደት ያለው እኔ ላይ ነው ብሎ ከመሰል የመነጨ ግራ መጋባት ነው እንዳልኩት ቀደም። ይሄ ትልቅ እምነት ይፈልጋል። እምነት የሚለው ቃል በእንግሊዝኛ ፌዝ የሚለው ማለት ነው። እንድነው እኔና ባልንጅራዬ እኩል ነው የተሸከምነው ቀንበሩን ብሎ ማሰብ። ስለዚህ እኔ እንደሚሰማኝ እኔ እንደምጨነቅ ሌላውም እኩል እንደዛው ይሰማዋል ይጨነቃል ብለን ለሌላው በነፍት ፍዳውት መስጠት መቻል አለብን። ፌዝ መስጠት አለብን። ይሄንን ስናስብ ሌላው ለሚያመጣው ሐሳብ ክፍት እንሆናለን። የሌላውን ኃላፊነት አቅልለን ስናይ የሚያመጣውንም መፍትሄ አቅልለን ነው የምናየውና ይሄ ችሮታ ያስፈልጋል። ሶስተኛ እንደ መፍትሄ ብዬ ማስበው ነገር እንኳን ኢትዮጵያውያኖች አይደለንም አሁን ዓለም ላይ ያለው የፖለቲካ ሁኔታ የሚያመላክተው ነገር ምንድነው? አንደኛችን በሌላው ላይ በጣም ጥገኞች ነን dependent ነን። ወደኛ ሀገር ደግሞ ስንመጣ የአማራ ክልል ከትግራይ፣ የትግራይ ከኦሮሚያ፣ የኦሮሚያ ደግሞ ከደቡብ ክልል ጥገኛ መሆናችንን በጣም ማመን ይገባናል። በመንፈሳዊ፣ በማህበራዊ፣ በኢኮኖሚ፣ በሚሊተሪ፣ በሁሉ ነገር አንዱ ሌላው ላይ ጥገኛ ነው። ካልተደጋገፍን ካልተመጋገብን ብቻችንን መቆም አንችልም፣ ሀገርንም ማቆም አንችልም። ይሄ ጥገኛ መሆናችንን ደግሞ ተማምነን ከተቀበልነው የሚረዳን ሌላው ትልቁ ነገር ምንድነው? ኃላፊነትን እኩል ሼር ማድረግ ፈቃድ ይኖረናል። ለሌላው የሚያስፈልገውን ነገር አንነፍክም ወይንም ሌላው እንደ ባላንጣ አይቆጠርም። እና እነዚህ ሶስት ነገሮች ላይ ብናተኩር መፍትሄ እናመጣለን ብዬ ያስባለሁ። እና ይሄ ግንዛቤ በእውነት ወደ ውስጣችን ከዘቀጠ ሌላውን እንደ አካል እንደ ወገን እንደ አጋር ለመቀበል ፈቃደኛ እንሆናለን።
መልካም። ዶክተር ዋልት ንጉስ ቀደም ብለው ሲናገሩ ውሳኔ ሰጪ አካላቱ ፖለቲከኞቹ መሪዎቹ ቢሰሙት መልካም እንደሚሆን ለእንዲህ ያለው ነገር ከስራው ጥረታቸው መለስ ብለው ጊዜ ቢኖራቸው ጠይቀዋል። አድማጮቻችን እንዲያሳትፍ የቁጣን ስሜት በሌሎች ላይ በኃይል መግለጽን አይነት ሁኔታ ይሄ በእንግሊዝኛው ቃል አግሬሽን የተባለውን የሚከስት ሁኔታ ውስጥ ሲገቡ ሁሉ ጊዜም በማስተዋል ብቻ አይደለምና አንዳንዴ ሳይታወቁሉ የሚገባበት በዛ መንገድ ስሜት የሚወጣበት በቅጽበት ውስጥ የሚገለጡ ሁኔታዎች መኖራቸውም በተለይ በማህበራዊ መገናኛ ብዙሃን የሌላን ስሜት የሚጎዱ ለሌሎች መጥፎ መልእክት ያዘሉ አስተያየቶች በነጻነት የሚነገሩበት ሁኔታ ምላሹም ተመሳሳይ እንዲሆን ያደርጋል። መካረርን ጥላቻን ስር እንዲሰርግ ማድረጉን እየሰፋ መጥቷልና በዚህ ሰዓት የተለያየ ፍላጎትም ቢኖራቸው የተለያየ ዓላማም ቢኖራቸው ሰዎች እየገለጹ ያለው ፍላጎት የቡድን ፍላጎትም ቢሆን ከነሱ ቡድን ውጪ ያለን ሰው እንዴት አክብረው መኖር ይችላሉ? የራሳቸውስ ፍላጎት እንዴት ሊከበር ይችላል? ሌላ ሰውን ሳይጎዱ በርግጥም ትክክለኛው መንገድ የቱ ነው የሚለውን እንዴት ሊመለከቱ ይችላሉ? አንዳችን በሌላችን ለመኖራችን ጥገኝነታችንን ገልጠዋል። ዶክተር ዋልት ንጉስ፣ ፕሮፌሰር ዮናስ ከርሶ ልጀምርና አሁንም እስኪ በሁለታችን መካከል ተመላለሱ።
እሺ፣ ስለ አእምሮና ስለ ልቦና በደንብ ከማውቀ ነገር መመለስ ፈልጋለሁ። አንድ ያየሁት ነገር በእንግሊዘኛው አይዲያላይዜሽን ኤንድ ዲቫሊንግ ማለትም ዛሬ አንድን ሰው መልአክ ነህ ብሎ ማሰብ፣ ነገ ሰይጣን ነህ ብሎ ማሰብ፣ ይሄ ፖላራይዝ እንዲህ ጽንፍ የያዘ ስነ ልቦናዊ አመለካከት ሰውን ለችግር ያጋልጠዋል። ይሄ ከአንዳንድ ስነ አእምሮ በሽታዎች ጋር የተያያዘ ነገር ነው እና ነጭና ጥቁር ብቻ ብሎ ማሰብ ይሄ ስነ ልቦናዊ ችግር ሰዎች ይታከማሉ በዚህ እና በመሀል ግራጫ አለ የሚለውን ለማሳየት የተለያየ ሕክምና አይነቶች አሉ እና አሁን አንድ ያየሁት በየሚዲያው አንድን ነገር ዛሬ መልአክ ነህ ነገ ሰይጣን ነህ ማለት አዝማሚያ ያለው ይሄ አንድ ማየት ያለብን ነው። ሁለተኛው ከዚሁ ጋር በተያያዘ አይዲያላይዜሽን እና ዲቫሊንግ እንደ ሰይጣን እንደ መልአክ የሚለው ከዚህ በፊት የነበሩትን ነገሮች ከዚህ በፊት የተጠራቀሙትን እውቀቶች አጣጥሎ መጣል አናንቆ መጣል ከዚህ ስነ ልቦና ጋር የተያያዘ ነው። ለምሳሌ ያክል አሁን ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ የሚታወቅባቸው ከፍተኛ ክብደት ያላቸው የጥናት ውጤቶች የመጣው አንዱ ከታሪክ ዲፓርትመንት ነው። የፕሮፌሰር ታደሰ ዘ ቸርች ኤንድ ስቴት የሚባለው መጽሐፍ እሱ እኮ በፈረንጅ ሀገር ክላሲክ የተባለ እኮ ነው። በፈረንጅ ሀገር ትልቅ አክብሮት ያለው ነው። ታሪክን ዲፓርትመንት ብቻ ነው ሰርኩት እንጂ ሌሎችም ከፍተኛ አስተዋጽኦ ያደረጉ ሰዎች አሉ። ታሪክ ውስጥ በትልቅ ትልቅ ጥናት ተደርጓል። ግን አሁን ሳየው በየሚዲያው አባከና ብሎም ወደዛ ዞር ብሎ የሚያይም የለም። የታሪክ ዲፓርትመንት ያደረገውን ጥናትና ውጤት በዛ በመጠቀም ራሱ ብዙ ነገር አገሪቱ መጠቀም ትችላለች እና ይህን የሚከለክለው እንዳየሁት አይዲያላይዜሽን ወይ አንድን ነገር ከልክ በላይ ከመጠን በላይ ማዳነቅና እንደ መላእክት ማየት ወይም ደግሞ አናንቆ ይሄ የሰይጣን ስራ ነው ብሎ የማጣጣል ይሄንን ስነ ልቡና ሁኔታ መቀየር መቻል አለብን እና በነጭና ጥቁር መሃል ግራጫ እንዳለ ይሄንን ባህል ማስፋፋት ያስፈልጋል። እንዳይሁት ሆነት እንደዚህ የሚያረጉ ሰዎች አሉ። አንድ ዩቲዩብ አይቻለሁ ዶክተር ምህረት ወይ ምህረት አብ በልሰው ማይንድ ሴት የሚባል ህዝቡን የሚያሳትፍ እንደዚህ አይነት ስነ ልቦና ውይይቶች ያደርጋል። ይሄ ባህል ጥሩ ነው። አንድ ዶክተርም እንደዚሁ እውቀታቸውን በየቦታው እየሄዱ የሚያካፍሏል። ይሄ ምሁራኑም የተማሩትም ክፍል ያላቸውን እውቀት ባላቸው ችሎታ ህዝቡ ጋር ማካፈል ጥሩ ነው። በእርግጥ እንዳልኩት ይሄ ኮግኒቲቭ ትራያድ እነዛ ሶስቱ መንቻካ አመለካከቶች እነሱን ለማስተካከል ለማለሳለስ ማለትም እኔ ያልኩት ብቻ ካልሆነ ሌሎች እኔ ባልኩት ህግ መሄድ አለባቸው፣ ዓለም እኔ ባልኳት መንገድ መጓዝ አለባት የሚለው ሶስቱ በግለሰብም ደረጃ ስነ ልቦናዊ ችግር እንደሚያመጡ ማስረጃ አለ። ምናልባትም ይሄ በቡድንም ደረጃ ችግር ሊያመጣ ይችላል። ሌላው ደግሞ አንድ የተረዳሁት ነገር በተቻለ መጠን ያለንን ሪሶርስ በሀገራችን ውስጥ ያለውን የህዝባችንን ልምድ፣ የህዝባችንን ችሎታ፣ የህዝባችንን አቅም በደንብ መጠቀም መቻል አለብን እና ጥሩ አጀማመር ነው በእውነቱ። እኔ እንዳየሁት በየቦታው ውይይት ክርክር እየተካሄደ ነው። ይሄ እየተስፋፋ ሲሄድ አንድ ቀን ጥሩ ቦታ እንደርሳለን ብዬ ገምታለሁ። እና ምናልባትም አእምሮና ስነ ልቦና ትንሽ ቦታ ሊኖረው ይችላል ይህንን ነገር ለማስተካከል። በእርግጥ ግን አንትሮፖሎጂስቶች፣ ሶሲዮሎጂስቶች፣ የታሪክ ሰዎች እነዚህ ሁሉ ብዙ አስተዋጽኦ ማድረግ ይችላሉ። በእርግጥ አሁን በእውነት የፖለቲካ ሰዎችን ሲያዳምጡ አያለሁ። ጥሩ ጀማመር ነው።